የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ሐሙስ ሰኔ 27 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። የነጻነት አዋጅ ከተነገረበት ከሰኔ 29 1968 ዓ.ም እስከ ዛሬ ልክ 243 ዓመት ሆነ። ይህ የዩናይትድ ስቴትስ ነጻ መንግስት እድሜ ነው። ልክ የዛሬ 243 ዓመት የዚህ ዘመናዊ ዲሞክራሲ ፈጣን አባቶች የነጻነት አዋጅ መጡና ከታላቋ ብሪታንያ አገዛዝ እንግዲህ ነጻ መሆናቸውን ለሎንዶንም ለዓለምም ነገሩ። ዝርዝሩን በኋላ ላይ እንነግራችኋለን። በሌላ ዘገባችን የነፍስ ወከፍ የጦር መሳሪያ አጠቃቀም ላይ ጠንከር ያለ የትጥቅ ፖሊሲና የህግ ማዕቀፍ ሊበጅ ይገባል ያሉ ምሁራን አስተያየትን ይዘናል።
ጥብቅ ፖሊሲ ሊኖር ይገባል። የመሳሪያ አጠቃቀም ፖሊሲ ማለት ነው። ይሄ መንግስት መሳሪያ ሊሆን ይችላል፣ የግለሰቦች ሊሆን ይችላል። ቁጥጥር መደረግ አለበት። ተደራጅቶ ለሰላም መዋል መቻል አለበት።
ሌሎች ዘገባዎችም አሉን። የጋቢና ሙዚቃ ምርጫም ይዘናል። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። አብራችሁን አምሹ። ዜና እናስቀድም። አጠርላሉ ዓለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁ። ባለፈው ማክሰኞ ለሊት በሊቢያ በተካሄዱት የአየር ድብደባዎች ቢያንስ 44 ሰዎች ተገድለዋል። አንዳንድ ዘገባዎች 55 እንደሞቱ ይገልጻሉ። ከ130 በላይ የሚሆኑት ደግሞ ቆስለዋል። የተባበሩት መንግስታት ድርጅት ባለስልጣኖች ታዲያ ድርጊቱ በጦርነት ወንጀል ደረጃ ሊታይ እንደሚችል ገልጸዋል። ከትሪፖሊ ወጣ ብሎ በሚገኘው የስደተኞች ማጎሪያ ማዕከል ላይ ከአየር ድብደባው የተረፉት እህል ውሃ ያልቀመሱት ሰዎች ትላንት ረቡዕ መርማሪዎች ፍርስራሹን ሲያስሱ ይመለከቱ እንደነበረ ተዘግቧል። መርማሪዎቹ በፍርስራሾቹ ውስጥ አስክሬኖችን ይፈልጉ በነበረበት ወቅት አንዲት ዛፍ ስር የተቀመጡ ሶማሌ ሴት እኛ የምንፈልገው ሰላምን ነው ብለዋል። ከሶማሊያ ወደ የመን ሄድን፣ ከዚያም ሱዳን ገባን፣ አሁን ደግሞ እዚህ ነው ያለነው። ይህ ልክ እንደ ሶማሊያ ነው ሲሉ ጭንቀታቸውን ተናግረዋል። ትሪፖሊ ያሉት ባለስልጣኖች እንደሚሉት ጥቃቱን የፈጸሙት በምስራቃዊ ሊቢያ ወታደራዊ ኃይልን የሚመሩት ጉልበተኛው ካሊፋ ሀፍታር ናቸው ብለዋል። በቴክሳስ ክፍለ ግዛት የሚገኙ ሁለት ማቆያ ቦታዎች ላይ የተያዙት ፍልሰተኞች በዘግናኝ ሁኔታ ላይ እንደሚገኙ የሚያሳዩ ምስሎች ይፋ ሆነዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ታዲያ በብዙ ፍልሰተኞች ከመጡበት ቦታ ይልቅ ባሉባቸው ሰፈሮች እጅግ በተሻለ የደህንነትና በተሻለ ኑሮ ሁኔታ ላይ ይገኛሉ ሲሉ ተናግረዋል። ህጋዊ ሰነድ የሌላቸው ፍልሰተኞች በአስቸኳይ በተሰሩት ማቆያ ቦታዎች ላይ ባለው የኑሮ ሁኔታ ደስተኞች ካልሆኑ አትመጡም በሏቸው ሲሉ ትራምፕ በትዊተር ገጻቸው ላይ አስፍረዋል። ትራምፕ አያይዘውም ለችግሩ ተጠያቂ የዴሞክራቶች መጥፎ የኢሚግሬሽን ህግ ነው ሲሉ ዴሞክራቶችን ነቅፈዋል። በህግ መወሰኛው ምክር ቤት የውሁዳን መሪ የሆኑት ቻክ ሹመር እነዚህ እኮ የተሻለ ኑሮን ፍለጋ ወደ አሜሪካ የመጡ የሰው ልጆች ናቸው። አሜሪካ ማለት ምን እንደሆነች ማስታወስ የሚገባቸው ጊዜ ላይ ደርሰዋል ሲሉ አሜሪካ የፍልሰተኞችና የስደተኞች ሀገር ናት ለማለት ነው ትራምፕን በትዊተር ላስተላለፉት መልእክት ምላሽ ሰጥተዋቸዋል። ከደቡብ ሱዳን ድንበር 70 ኪሎ ሜትር ርቆ በሚገኝ የሰሜን ኮሪያ ኮንጎ ዲሞክራሲያዊ ሪፐብሊክ ቦታ ላይ አንድ የኢቦላ በሽተኛ በመገኘቱ የደቡብ ሱዳን የጤና ጥበቃ ባለስልጣኖች ኢቦላ እንዳይገባ ለመከልከል ጥረት እያደረጉ ናቸው። የደቡብ ሱዳን የበሽታ ቁጥጥርና የአስቸኳይ ጊዜ ምላሽ አገልግሎት ዋና ስራ አስኪያጅ ዶክተር ፔኒ ናያሞል የሀገሪቱ የጤና ጥበቃ ሚኒስቴር 7 የሕክምና ሰራተኞችን ከኮንጎ ጋር ወደሚያዋስነው የወንዝ ክፍለ ሀገር መላኩን ገልጸዋል። ዓላማው ኢቦላን ለመከላከል የሚደረገውን ክትትል ማጠናከር እንደሆነ ጠቁመዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ኤርትራ ኦምኩሉ የተባለውን በሀገሪቱ አንድ ብቻ የሆነውን የስደተኞች ሰፈር እንዳትዘጋ ጥሪ አቀርቧል። የስደተኞቹ አገልግሎት ይህንን ጥሪ ያቀረበው የአካባቢው ባለስልጣኖች ስደተኞች ከኦምኩሉ እንዲወጡ በማዘዛቸው ከቅርብ ሳምንታት ወዲህ በመቶዎች የሚቆጠሩ ስደተኞች ከሰፈሩ ከወጡ በኋላ መሆኑን የመንግስታቱ ድርጅት የስደተኞች አገልግሎት በድረገጹ ላይ አስፍሯል። ኦምኩሉ የስደተኞች ሰፈር ከምጽዋ ወደ 10 ኪሎ ሜትር ርቆ የሚገኝ ሲሆን ከሰኔ አንስቶ እስከ ከ2100 በላይ የሚሆኑ የሶማሌ ስደተኞች ተጠለለውበት ነበር። ከነሱም 1300 የሚሆኑት አሁን ሰሜን ኢትዮጵያ መግባታቸውን የስደተኞቹ አገልግሎት ዘገባ ጠቅሷል። ለ20 አመታት ለሚጠቃ የሶማሌ ስደተኞችን ሲያስተናግድ የቆየውን ሰፈር ሌላ ማራጭ ሳያቀርቡ መዝጋት ከባድ ስጋት ያሳድራል ሲሉ በአፍሪካ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ስራ አስኪያጅ ራውፍ ማዙ አስገንዝበዋል። የስደተኞቹ አገልግሎት 1300 የሚሆኑትን ከኤርትራ ወደ ትግራይ የገቡትን የሶማሌ ስደተኞች በሀገሪቱ ደቡባዊ ክልል በሚገኘው መልካዲዳ ሰፈር ለማስፈር ከኢትዮጵያ ባለስልጣኖች ጋር እያስተባበሩ መሆኑን በዚሁ መግለጫ ላይ ተጠቅሷል። ኢትዮጵያ ውስጥ 2257000 የሚሆኑ የሶማሌ ስደተኞች እንዳሉ የስደተኞቹ አገልግሎት ሪፖርት በይፋ ጠቅሷል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የነጻነት አዋጅ ከተነገረበት ከሰኔ 29968 ዓመተ ምህረት እስከ ልክ 243 ዓመት ሆነ። ይህ የዩናይትድ ስቴትስ ነጻ መንግስት እድሜ ነው። ልክ የዛሬ 243 ዓመት የዚህ ዘመናዊ ዴሞክራሲ ፈጣሪ አባቶች የነጻነት አዋጅ መጡና ከታላቋ ብሪታንያ አገዛዝ እንግዲህ ነጻ መሆናቸውን ለሎንዶንም ለዓለምም ነገሩ። በርግጥ ይቺ ወጣት ሀገር ባለፉ ወደ 2.5 አመት በሚጠጉ አመታቷ ከነጣ ደህንነትና ከነት እጅግ የበዙ ፈተናዎችን፣ መከራዎችን፣ ድሎችንና ስኬቶችን አሳልፋለች። ዛሬ ልጅቷ ውቢት አሜሪካ እያሉ ይዘምሩላታል፣ ዓለም ስባታል። ፎርዝ ኦፍ ጁላይ በሀገሬው አጠራር ወይም ሰኔ 27 ዘር፣ ቀለም፣ ሃይማኖት፣ የፖለቲካ ወገን፣ የኑሮ ደረጃ፣ እድሜና ጾታ፣ ሌላውም ለዓለም ልዩነት ሁሉ ምክንያት የሆነ እንከንና ዝባዝንኬ ሳይሸነቁጣቸው በአንድ ልብ ወንድ አሜሪካዊ በሐሴት ያከብሩታል። የዘንድሮው የነጻነት ቀን አከባበር ከወትሮ ለየት ያሉ ዝግጅቶች ታስበውበታልና እየታሰቡበትም ነው። በሰው መካከል የሐሳብ መለያየት የተፈጠረ ይመስላል። በዚህ ዕለት ፕሬዝዳንት ተናግሮ አያውቅም፣ እንዲያው ከህዝቡና ከቤተሰብ ጋር ዋይት ሃውስ ውስጥ ሆኖ ያከብረዋል እንጂ። 45ኛው ፕሬዝዳንት ዶናልድ ትራምፕ ግን ያንን ባህል ሊለውጡት ወስነዋል። ዛሬ በግዙፉ ብሔራዊ አደባባይ ወይም ናሽናል ሞል ተብሎ በሚጠራው እንደ ወትሮ ለሚገጠገጠው አሜሪካዊና ከየትም ለሚሰባሰበው ሀገር ጎብኚ ሁሉ እዚያው እሰው መካከል ተገኝተው ከሊንከን መታሰቢያ ሐውልት ደጃፍ ንግግር ሊያደርጉ ነው። በዚህ ዕለት ወታደራዊ ሰልፍ ተደርጎ አያውቅም፣ እንዲያውም ሰራዊቱ በየግንባሩም በየሰፈረበት ሁሉ በያለበት ሆኖ ከህዝቡ ጋር ህዝብ ሆኖ ያከብረዋል እንጂ። የዛሬው ፎርዝ ኦፍ ጁላይ ግን ወታደራዊ ትዕይንቶችም ሊደረጉበት ነው። ምንም እንኳን የጦር ኃይሎቹ ጠቅላይ አዛዥ ባለፈው ዓመት ፈረንሳይ ዋና ከተማ ፓሪስ ላይ ተገኝተው በብሔራዊ ቀኗ ባስቲ ዴይ ሻምዝ ኤሊዝ ጎዳና ላይ ያለፈውን ትንግርት የተባለ ወታደራዊ ሰልፍ ካዩ በኋላ እጅግ በመመሰጣቸው የጦራቸውን ሞገስና ኃያልነት ለድፍን ዓለም የሚናገር የአደባባይ ትዕይንት ለማድረግ አስበው የነበረ ቢሆንም ይወጣል የተባለው ካዝናቸውን በእጅጉ የሚፈታተን ሆኖ ተገኘና ተውት። ተተው ግን አልተውትም። የዋሽንግተን ዲሲ ጎዳናዎች በታንኮችና በብረት ለበስ ተሽከርካሪዎች ይናጣሉ ተብሏል። የከዋና ከተማይቱ ሰማያዎች ከጦር ግንባር በቀር ውለው የማያውቁ ጄቶች ይሽሞነሙኑባቸዋልም ተብሏል። ለማንኛውም በተለይ እነዚህ ሁለት አዳዲስ ክንዋኔዎች ሰውንም ፖለቲከኛውንም ለሁለት ከፍለዋል። አንዳንዶቹ ክብር ለጦር ሰራዊታችን ይሁን ይያሉ ትርኢቱን በጉጉት ይጠባበቃሉ። ሌሎቹ ደግሞ እርግጥ ክብር ለጦራችን ይሁን ማለትን ባይዘነጉም እለቱ የጦር ትርኢት ሳይሆን የነጻነትና የደስታ የአሜሪካ ህልም የሚጎለብትበት ነው ይላሉ። አንዳንዶቹ እለቱ የማንም የፖለቲካ መልእክት ማስተላለፊያ ሳይሆን የአሜሪካውያን ሁሉ ነውና ፕሬዝዳንቱ እዚያ በአደባባይ ቆመው የእንደገና አመረጡ እንቅስቀሳ አካል ተደርጎ የተቆጠረ ንግግር ማድረግ የለባቸውም ሲሉ፣ ሌሎች ደግሞ የለም ፕሬዝዳንት ሆናቸው ያሻውን ማድረግ ይችላል ደግሞ ምስኪንስማቸው ይላሉ። ለማንኛውም ዛሬ ከተለያየ ፕሬዝዳንት ጋር የተለየ ፎርዝ ኦፍ ጁላይ የተለየ የነጻነት ቀን ነው። ለአሜሪካ የዛሬ ርሽቷም ከወትሮ ውብና ድንቅ የሆነ በየአመቱ በጉጉት ከሚጠበቅ የ20 ደቂቃ ትዕይንት ወደ 35 ደቂቃ ከፍ እንደሚል ማስታወቂያ ተነግሯል። አድማጮች፣ ሪፖርተሮቻችን ከግራ ከቀኝ ዳሰው ያጠናቀሩትን ዘገባ በነገው ምሽት ይዘን እንመለሳለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እንለፍ። ተከታዩ ዘገባ ከአሜሪካ ወደ ባህር ዳር ነው የሚወስደን። በአማራ ክልል የተከሰተውን ውጥረት ለማረጋጋት መንግስት የህግ የበላይነት ማስከበር የመጀመሪያ ተግባሩ ሲሆን፣ ይህንን ሲያደርግ ደግሞ የነፍስ ወከፍ የጦር መሳሪያ አጠቃቀም ላይ ጠንከር ያለ የትጥቅ ፖሊሲና የህግ ማዕቀፍ አውጥቶ ተግባራዊ ሊያደርግ ይገባል ሲሉ አንዳንድ ምሁራን ገልጸዋል። አስቴር መስጋናው በተከታዩ ዘገባ ተዳስሰዋለች።
አቶ ቼቹ አለባቸው በቀድሞ ባዴን ነባር ታጋይ ናቸው። በአሁኑ ወቅት ደግሞ በሲቪል ሰርቪስ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ ሲሆኑ፣ በተለይ ካለፈው 2 አመት ወዲህ በማህበራዊ ሚዲያ በአማራ ክልል ፖለቲካ ላይ ሰፊ ትንታኔዎችን ይሰጣሉ። በቅርቡም ዳገት ያበረታው የአማራው ፍኖት የሚል 700 ገጽ ያለው መጽሐፍ አሳትመዋል። ከሰሞኑ በአማራ ክልል ተከስቶ የነበረውን የፖለቲካ ውጥረት ለማረጋጋት መንግስት ያጭርና የረጅም ጊዜ እቅድ አውጥቶ የክልሉን ሰላም ወደ ነበረበት መመለስ ይኖርበታል ይላሉ። አቶ ቼቹ ያጭር ጊዜ እቅድ ብለው ካነሷቸው ነጥቦች ውስጥ ዋነኞቹ ደግሞ የህግ የበላይነትን ማስከበርና የነፍስ ወከፍ የጦር መሳሪያ አጠቃቀም ፖሊሲን በማውጣት ተግባራዊ ማድረግ የሚሉ ናቸው።
የመጀመሪያው መፍትሄ ይሆናል ብዬ የማስበው የህግ የበላይነትን ማረጋገጥ ነው። መንግስታዊ ስልጣኑን ተጠቅሞ በሁሉም አካባቢዎች ሁሉም ጉዳዮች በህግ የበላይነት ስር መውደቃቸው ማረጋገጥ አለበት። ለዚህ ያበቃን አንዱ መሰረታዊ ጉዳይ ሰዎች በህግና በስነ ስርዓት ከመናገር እየወጡ በመሰላቸው የመናገር የጥላቻ ንግግሮች፣ በአጠቃላይ ህግና ስርዓትን ከማክበር ይልቅ በራስ መንገድ የመሄድ ጉዳይ በእነዚህ አንድ ሁለት ዓመታት እየተጠናከረ ነው ማለት ነው። ትንንሽ የሚመስሉ ግን አደገኛ መርዞችን ዳዮችን በይሉንታ ማለፍ አንዱ ከህገ በላይነት ጋር ተያይዞ የሚታየው ጥብቅ የሆነ ግልጽነት የተሞላበት የትጥቅ ፖሊሲና የህግ ማዕቀፍ እንዲኖር ማድረግ አለበት። መንግስት መፈቀዱ ላይ ብዙ ችግር ላይኖር ይችላል፣ ግን ለማን የተፈቀደው? ተፈቅዶለት በእጁ ያስገባው ሰው መሳሪያው እንዴት እንደሚጠቀምበት ስልጠናና ትምህርት አግኝቷል ወይ? ጥፋት በፈጸመ ጊዜ ይህ በህጋዊ መንገድ የገዛው መሳሪያ ከሱ ተነጥቆ ወደ መንግስት እንደሚገባ ግልጽ ነው ወይ? ስለዚህ የትጥቅ ጉዳይ ማህበራዊ ሚዲያ ላይ ጽፌዋለሁ፣ የወቅቱ አንገብጋቢ ጉዳይ ነው። ግልጽ የሆነ ህዝቡ ያወቀው ህዝቡ የተረዳው የትጥቅ ፖሊሲ ሊኖረን ይገባል። የመሳሪያ አጠቃቀም ፖሊሲ ማለት ነው። ይሄ የመንግስት መሳሪያ ሊሆን ይችላል፣ የግለሰቦች ሊሆን ይችላል። ቁጥጥር መደረግ አለበት፣ ተደራጅቶ ለሰላም መዋል መቻል አለበት። ከዚህ አኳያ መንግስት እንዲህ አካላትን ሰብስቦ የማደራጀት የማሰልጠን ህጋዊ ማዕቀፎችን የማሳወቅ ኃላፊነትም የመንግስትና የጸጥታ አካላት ይመስለኛልና ህግ ማስከበር እንዲህ አይነት ጉዳዮችን ሁላ መልክ ከማሰስ ጋር መያያዝ አለበት። ከዚህ ተነጥሎ የሚከበር ህግ
የረዥም ጊዜ እቅድ ብለው ካነሷቸው የመፍትሄ አቅጣጫዎች ደግሞ የወጣቱን የስራ አጥነት ችግር መፍታት ነው ይላሉ።
በወታደር ሰላም ብናስከብር፣ የህዝብ አንዳንድ ጥያቄዎችን መልስ፣ ዝሮ ዝሮ ልማቱ ካልቀጠለ ዋጋ የለውም። በተለይ ወጣቶች ስራ አድር ጉዳይ መፍትሄ ካላገኘ ስራ የሌለው ወጣት ይሄንን እንደ አንድ ስራ ወስዶ ሲያራግበው ሊሆን ይችላል። ስለሆነም ህግ ማስከበር የትጥቅ ፖሊሲያችን ጉዳይ እንዳለ ሆኖ የህዝብን ጥያቄዎች መመለስ እርግጥ አንዱ የልማት ጥያቄ ነው። የህዝብ ጥያቄ በተለይም ለስራ አድር ፈጠራ ወጣቶች ስራ አግኝተው ዳቦ በልተው ስራ ላይ የሚውሉበትን መንገድ መንግስት በተቻለው መጠን ብቻውን የሚዘልቀው ነገር አይደለም። ማህበረሰቡ ባለሀብቶች በዚህ በልኩ እንዲሰማሩ የመጨረሻው አማራጭነት ትልቁም ይሄ ይመስለኛል።
አቶ ጌታቸው ወንድም የህግ አማካሪና ጠበቃ ናቸው። አሁን በአማራ ክልል ያለው ነባራዊ ሁኔታ መልክ ለመቀየር ዋነኛው መፍትሄ መንግስት ለህግ የበላይነት ትኩረት ሊሰጠው ይገባል ባይ ናቸው።
መንግስት ከምንጊዜውም በላይ በጣም ረጅምና ተከታታይነት ያለው ስራ መስራት አለበት። ይሄ ምንድነው? የህግ የበላይነት መከበር አለበት። አሁን በጥርጣሪ የተያዙ አሉ። እነሱን በተገቢው ጊዜ ለፍርድ አቅርቦ የህግ ውሳኔ እንዲያገኙ ማድረግ አለበት። ወጣቱንና ሌሎችን የህብረተሰብ ክፍሎችንም በየቦታው ውይይት ማድረግ ቢቻልና መነጋገር ቢቻል ያው ሁሉም ጉዳቱ መነሻውም መድረሻውም መጨረሻውም የራሳችን የህብረተሰብ ጉዳት ስለሆነ ሰከን ባለ መልኩ ተነጋግረን ማለፍ ካልቻልን ወደ አስቸጋሪ ሁኔታ ውስጥ መንገባ ይመስለኛል። ከፌደራል መንግስቱ ጋርም በመነጋገር ሁኔታው የመጨረሻ እንትኑ እስኪያርግና ወደ ነበረበት ሁኔታ መመለስ እስኪቻል ድረስ መንግስት ከምንጊዜውም በላይ ትኩረት ሰጥቶ በዚህ በጸጥታው ጉዳይ ቢሰራ ጥሩ ነው ላሉ ነው።
በመጨረሻ ማቶቹ ለአማራ ወጣቶችና ህዝብ ያስተላለፉት መልእክት አንድነቱን ማጠናከር እንዳለበት ነው የተናገሩት።
ይህንን ድክመታችንን ይህንን ችግራችን ደግሞ ሌሎቹ እንደሚዝናኑበት እንደበጎ አጋጣሚ እንደሚወስዱት አውቆ የአማራ ህዝብና የአማራ ወጣት ራሱን ማደራጀት ራሱን በህግ ጥላ ስር አድርጎ የክልሉ ሰላም ልማትና ዲሞክራሲ መጠበቅ ይኖርበታል። ከዛ ውጭ ዚም ዘም ዘም ነገር ሲነሳ በሌሎቹ ላይ ተቀሰር መፍትሄ አላመጣም እስካሁንም ድረስ የለም ይያልኩ አይደለም ችግር አለ። ግን ዋንኛው ውስጣችን ላይ ማበቻለልበት እንዲያ ለማድረግ ደግሞ አንድነት በጣም አስፈላጊ ነው። በተለይ ወጣቶቻችን አንድነት ከመቼውም ጊዜ በላይ እንጠናከር አለበት።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስተርን ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ደቡብ ወሎ ዞን ነው የሚወስደን። በደቡብ ወሎ ዞን አንበጣ ተከስቷል ይለናል ዘጋቢያችን መስፍን አራጌ። በደቡብ ወሎ ዞን ግብርና መምሪያ የሰብል ልማት ቡድን መሪ አቶ ሰይድ ይመር ከአንድ ሳምንት በፊት በዞኑ ተከስቷል ስላሉት የአንበጣ ሁኔታ ከሚያብራሩበት ዘገባው ይጀምራል።
የአንበጣ መንጋው የመጨረሻ ደረጃ ላይ ወይም ግሪጋሪስ የሚባለው የደረሰ ነው። አንበጣው በጋራ የሚሄድ ማለት ነው። ያው በባቲ ብሎ በቃሉ እና ሌሎችንም የምስራት ስምንት ወረዳዎች አካቶ እንቅስቃሴ አድርጓል። በነው አንበጣው በአብዛኛው እየተንቀሳቀሰ ያለ ስለሆነ ትንሽ አርሶ አደሩ የአካባቢውም ባለሙያዎችና አመራሮች የመደናገጥ ፈጥሮ ነበር። ግን ከዞንም ከዛም ባደረግነው የተወሰነ እንቅስቃሴ ብዙም ጉዳት ሳያደርስ እየተንቀሳቀሰ ነው ያለው። ያረፈበትን ቦታ ያደረበትን ቦታ የመለየት ስራ እየተሰራ ነው። እስካሁን በተደጋጋሚ ያደረባቸው ሁለት ቦታዎች ተለይተዋል። አምባሰል 05 ቀበሌ እና ቃሉ አካባቢ ጨለንቃ የሚባል አካባቢ። ዞሮ ዞሮ እዛ ቢያድርም አሁን እየተንቀሳቀሰ ነው ያለው። እስካሁን የተሰሩ ስራዎች አንደኛው ከዞን እስከ ወረዳ ባለሙያ ተንቀሳቅሷል። ቦታውን አሰስ የማድረግ የአሰሳ ስራ ተሰርቷል። ሁለተኛው ለህብረተሰቡ ተደናግጦ ነበር። በኋላ ግን ዝም ብሎ ሳይበላ ሲሄድ ይህ አይበላም ብሎ የመተው ነገር አለ። ግን ቀጣይ ትውልዱ ስለሆነ አደጋ የሚፈጥረው ከብት እረኛ ሳይቀር መጠበቅ ምንድን ነው የሚያደርገው? ሜት የሚባል ነገር አለ። አሁን ወንድና ሴቶች ከላይ ሆነው እንቁላል ለመጣል ሬዲ ነው ወይ መሬቱን ይሰረስራሉ ወይ የሚለውን ነገር የት ነው ያረፍት የሚለውን የመለየት ስራ እንዲሰራ እያደረግ ነው።
በኦሮሞ ብሔረሰብ አስተዳደር ዞን ከሰኔ 15 ጀምሮ በ84 ቀበሌዎች ላይ የአንበጣ መንጋ መታየቱን የጠቆሙት ደግሞ በዞኑ ግብርና መምሪያ የሰብል ልማትና ጥበቃ ባለሙያ አቶ አራርሳ ወርቅነህ ናቸው። የአንበጣውን ቁጥር ለመቀነስና እንዳይራባ ለማድረግ የተለያዩ ስራዎች እየተሰሩ እንደሆነ ተናግረዋል።
የተለያየ ባህላዊ ዘዴዎች እንዲጠቀሙ ነው አርሶ አደሩ እየመከር ነው ያለው። ወደ ተግባርም እየገባን ያለ ነው። በመጨረሻ ባለን መልጫ መሳሪያዎች ሁሉ አመቺ በሆነ ቦታዎች ለሁሉ ፖፑሌሽኑ ሚኒማይዝ ለማድረግ ነው። የጸረ ተባይ ኬሚካል አቅርቦቱን፣ የመልጫ መሳሪያ ጥገናና አቅርቦቱን መሰል ስራዎችን እያከናወን ነው ያለ ነው።
ከሶስት አመታት በፊት በዞኑ ሁለት ቀበሌዎች ላይ የአንበጣ መንጋ እንቁላሉን ጥሎ ዝርያውን ቢተካ በተደረገው ርብርብ ጉዳት ሳይደርስ መከላከል መቻሉን ያስታውሳሉ።
የዛን ጊዜ በተባይ መከላከል ዶራል እየተመረረ እና እንደተፈለፈለው ሰው ሳይገባና ሰው መንበገብ ሳይደር ነው በጥሩ ርብርብ ባለበት ወተ ላይ ያስቀረ ነው።
በተመሳሳይ ሁኔታ በሰሜን ሸዋ ዞን በዘጠኝ ወረዳዎች ውስጥ ያንበጣ መንጋ ከሰቱን ያመለከቱኝ ደግሞ የዞኑ ሰብል ልማት ቡድን መሪ አቶ አበበ ጌታቸው ናቸው። በአሳግርት ወረዳ አንበጣው መጠነኛ ጉዳት ማድረሱን የሚናገሩት ቡድን መሪው 0.25 ሄክታር መሬት ላይ የበቀለ በርበሬ ሙሉ በሙሉ ሲጠፋ 0.75 ሄክታር ማሽላ 25% ጉዳት ደርሶበታል። በሰዓት ያንበጣ መንጋው ስርጭት በባህላዊ መንገድና በተፈጥሯዊ ምክንያት እየቀነሰ ነው።
ማለዳ ላይ ታባዩ ወይም አንበጣው ባረፈበት ቦታ ላይ የመጨፍጨፍ ስራ እንዲሰራ ተደርጓል። በሁለተኛ ደረጃ ጅራፍ በማጮ ሰብል ውስጥ እንዳይገባ የማባረር ስራ ተሰርቷል። በማሳ ውስጥ ቆርቆሮ በማስጮ እንዲሁ የማባረር ስራ የተሰራበት ሁኔታ ነው ያለው። በሌላ በኩል ከታባዩ ባህሪ አንጻር ጭስ በማጨስ ያንን አካባቢ እንዲሸሽ የተደረገበት ሁኔታ ነው ያለው። አሁን ባለው ሁኔታ ደግሞ ታባዩ ዝናብ ካለመውደዱ ጋር ተያይዞ አብዛኞቹ ወረዳዎቻችን ላይ ዝናብ እየዘነበ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ዝናቡ ለመጥፋቱ ደግሞ ትልቅ አስተዋጽኦ አለው።
ያንበጣ መንጋው እንዴት ከየመን ወደ ኢትዮጵያ ተሻገረ? ለግብርና ሚኒስቴር የእጽዋት ጥበቃ ዳይሬክተር አቶ ዘብዲዮስ ሰላተው
አንበጣ ብዙውን ጊዜ የአየር ጸባይ ምቹነትን ተከትሎ ስለሆነ በተለይ በነፋስ አማካኝነት ታግዞ የሚመገበው እጽዋት ያለበት አካባቢ ዝናብን ተከትሎ ስለሆነ የሚመጣው ያ ይመስለኛል ከየመን ወደኛ በሶማሌ ላንድ በኩል አድርጎ እንዲሻገር ያደረገው።
በተለይ ተገቢው ክትትል ካልተደረገ ጉዳቱ እየከፋ እንደሚሆን አሳስበዋል።
ካመለጡን ስጋቱ ትልቅ ነው። ምክንያቱም አሁን ወደ ሰብል ዘር ወቅት እየገባን ነው። አብዛኛው አካባቢ ላይ የተዘራ ሰብል በቅሏል። ስለዚህ አሁን የልማት ወቅት ላይ ስለሆንን የተፈልፍሎ የሚወጣው የአንበጣ ቁንቁባ ከአምስተኛ እድገት ደረጃ ድረስ ያለው ከፍተኛ ደረጃ ተመጋቢ ስለሆነ ሊያጠፋብን ስለሚችል በተለይ እንቁላል የተጣለበት ቦታና ተፈልፍሎ የሚወጡ ቁንቁባዎችን ማጣት የለብንም። ፈልገንም አግኝተን ቶሎ መከላከል አለብን የሚለውን ያው ይህን የሚያስተባብሩ ባለሙያዎች ወጥተዋል።
ለዚሁ ተግባር የሚያስፈልጉ የጸረ ተባይን ኬሚካልና መርጫ መሳሪያዎች በተገቢ ሁኔታ እንዲዳረሱ እንደሚደረግ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በምዕራባዊው ዓለም ታዳጊዎች እየተዝናኑ ሩቅ እንዲያልሙ ለማስተማሪያነት ከሚውሉ የኪን ዘርፎች አንዱ የድንቃይ ምስሎች መድብል ወይም ኮሚክ ቡክስ ነው። በእነዚህ መጽሐፍት ውስጥ የሚሳሉ ልዕል ሰብ ወይም ሱፐር ሂውማን ገጸ ባህሪያት አዋቂዎችን ሳይቀር ይማርካሉ። መስል መጽሐፍትን ለኢትዮጵያውያን በማዘጋጀት ላይ ያለን ወጣት ሀብታሙ ስዩም ከአትላንታ አነጋግሯል።
ስራ ደበባላለሁ። እዚህ የመጣሁት ኮሚክ ቡክ አዲስ ፈጠራ ስራችንን ለማሳየት ነው። ኮሚክ ቡክ ማለት የልጆች የልብ ወለድ ትረካ ነው። ባትማን፣ ሱፐርማን፣ ስፓይደርማን መጀመሪያ ሲጀመሩ በመጽሐፍ ኮሚክ ቡክ የሚባሉ መጽሐፎች ስዕላዊ ልብ ወለድ ትረካ ተጽፎ ከዛ ነው ወደ ሙቪ የሚቀየሩት። እና ልክ እንደነሱ እኛም በራሳችን አይነት የኢትዮጵያዊ ጀግና የኢትዮጵያን you know history እና mythology የሚጠቀም የኛን ቫልዩ የሚያሳይ አዲስ ፈጠራ ጀምበር በሚባል ካራክተር ጀምበርና የምናየው ጀምበር አሁን ጀምበር ስሙ ቢሆንም የእውነት የምንከታተለው የአማኑኤል ጥላሁን የሚባል ልጅን ትራንስፎርሜሽን ነው ወደ ጀምበር። ጀምበር አማኑኤል ተማሪ ነው። ጀስት ግራጁዌት አድርጎ አዲስ አበባ ዩኒቨርሲቲ ተመርቆ ስራ ለማግኘት እየጣረ ያለ የሆነ ነገር ያገኛል እና ህይወቱን ይቀይራል። ኃይሎች ይሰጠዋል። ከተፈጥሮ የተለየ ኃይሎች ማለት ነው። ጥንካሬ፣ የበረራ ችሎታ እና ብዙ የተለያዩ ነገሮች ይሰጠዋልና አዲስ አበባ ውስጥ ሆኖ እንደዚህ አይነት አቢሊቲዎችን ማግኘት እንዴት ህይወት እንደሚቀይረው ነው የምንከታተለው። Again, as I told you, in the በልጆቹ ላይ ወይ በወጣቶቹ ያለው ሪአክሽን is very very positive. A much more እንትን የሆነ ቢ ሪአክሽን የወላጆችና እንትን ሪአክሽን ነው ትንሽ ሬዘርቬሽን ያለው እንጂ በወጣቱ they really really love it. The ወላጆቹ they have reservation. ያዩትና ይሄን ያልተለመደ ነገር ሃይማኖት ጋር የማይገናኝ ነው እንደምንድነው ብለው ስለሚጠራጠሩ ልጆችን ይወስዷቸዋል።
ቆንጆ መንፈስ ያለው ሁኔታ ነው። መነቃቃቱ ራሱ ድሮ በእኛ ጊዜ ማሞቂ ነው የሚባል ሌሎችም ተረቶች ነበሩ እና ያ ተረት ምን ጊዜም አይረሳኝም። የአሁኑ ዘመን ደግሞ ከፈረንጆቹ በለየት ባለ ሁኔታ ልጆቻችን የራሳቸው ባህል የሚል ስሙም የኢትዮጵያዊ ይመስለኛል እዚህ ላይ ያለው እና ይሄ በእውነት መበረታታት ያለበት ነው እና ይሄን እነሱ ስፓይደርማን የሚባለው ሱፐርማን የሚባለው መተካት ያለበት ነገር ነው።
ደስ ያለኝ መጽሐፍ ከዛ መጽሐፉ ላይ አሰራራቱ ነው እንዴት እንደጻፈው ጽሁፎቹ ነው ይወደዱ።
የቡክስቶር ኦነሮች ጋር አብሬ ልሰራ በጣም ደስ ይለኛል። እንደዚህ አይነት ፊክሽን መጽሐፎች በአብዛኛው እንደውም አይገኙም። ብዙ መጽሐፍ የሚያተኩረው ሆልድ የሚያደርጉት ቡክስቶር ኦነሮች ፖለቲካል የሆኑ ወይ ለቡንትሮች ስለሆነ እንደዚህ አዳዲስ መጽሐፎችን የሚያግዙ የሚረዱ ሰዎች በጣም ያስፈልጋል። እኛ የደረስንበት ቦታ ይሁን ወደ ሌላ ቦታ ለመድረስ
ለምሆኑ የፌስቲቫሉ ታዳሚዎችስ ምን ይላሉ? እዚያው የሚገኘው ሀብታሙ ስዩም ከተለያዩ ስቴቶች ከተሞች የመጡ ኢትዮጵያውያንን በየሱቆቻቸው ደጃፍ ማለትም በየድንኳኖቻቸው ደጃፍ ተገኝቶ አነጋግሯቸዋል። አስተያየታቸውን እንስማ።
በመድር በጽነው ለሰው ዘር መገኛ ደዳምሮ ሀበሻ ተፈጥረታ
እዚህ የተገኘ ነው ኢትዮጵያ ፌስቲቫል ምክንያት በማድረግ ነው። እኛ የምንሸጠው እንደምትመለከቱት መስቀሎችን፣ በእጅ የተሳሉ የብራና ስዕሎችን፣ የእጅ ጌጣጌጦችን፣ የተለያዩ የሀገር ባህል ልብሶችን ነው እየሸጥን ያለ ነው ማለት ነው። በቅናሽ ዋጋ የሀገርን ባህል በማስተዋወቅና የሀገርን ባህል በመሸጥ ላይ እንገኛለን ማለት ነው። ከትላንት ወዲያ ጀምሮ እየሰራን ይገኛል። በጣም ደስ የሚል ሁኔታ ነው። ይሄ ባህል ለሁላችን ነው። አንድነታችንን ኢትዮጵያ ሀገራችንን አንድ የምናደርግበት እኛ ኢትዮጵያውያኖች የምንሰባሰብበት ትልቅ ፌስቲቫል ነው ማለት ነው።
ስሜ ዘራ ያቆብ ዘውዱ ይባላል። የመጣሁት ከቨርጂኒያ ነው። ያ እንግዲህ ያው እዚህ የኢትዮጵያን ቶርናመንት የሚካሄድበት ነው፣ የእግር ኳስ ቶርናመንት። ያው በጣም ደስ የሚል ፕሮግራም ነው። ያው እንገናኛለን ሁላችን፣ የተፋፋ ሰዎች፣ በጣም ብዙ ሰው ኢቭን ታዋቂ ሰዎችን ከዚህ በፊት ትምህርት ቤት የምናውቃቸውን ሃይ ስኩል ኤሌመንተሪ የምንተዋወቀች ሰዎች ሁሉ የተገናኘንበት ነው እና በዚህ አጋጣሚ ደስ የሚል ገጠመኝ ነው የገጠመኝ። እኔ እዚያ ስመጣ የመጀመሪያ ነው። ይህ አካባቢ ምንድን ነው በአጭር ጊዜ ውስጥ ነው አንደኛ ሰዎች እንገናኝበታለን፣ ባህላችን እናስተዋውቃለን፣ አደ ሴም ታይም ስራም እንሰራለን። ያው እግዚአብሔር ይመስገን ከመጡ ሰዎች አንደርስታንድ ስለሚያደርጉን ሰርተን የተወሰነች ነገር ይዘን እንሄዳለን። ከእንደገናም ደግሞ ለሌሎችም ሰዎች ደግሞ ሰርቭ እናደርጋለን። እንደምታየው አየሩ በጣም ሞቃት ነው፣ ቀዝቃዛ አይፈልጋል ሰው የሚበላ ነገር ነው። ተሰባስቦ እዚህ አካባቢ ምግብ ቤት ስለሌለ ስታዲየሙ ዙሪያ አበሻ የሚፈልገው አይነት ምግብ የለም እና እኛ የምናዘጋጀው አበሻ ምግብ ነው።
ስሜ አለም ይባላል። የምሰራው አራዳው እንደምታየው እንግዲህ አራዳው ቤት ይባላል። እኛን የሚጎበኙት ኢትዮጵያውያኖች ይመጣሉ። የተጠፋፋ ሰው ይገናኝበታል። እንደውም ይመጣሉ። ለየት የሚያደርገው ኢትዮጵያውያኖች የኢትዮጵያ ባህል ነው። ኢትዮጵያውያኖች ይመጣሉ። እንደገና የተጠፋፋ ሰው ይገናኛል። ባህላችንን እናስበኛለን።
ሀብታሙን እናመሰግናለን። እንግዲህ ነገን በተመሳሳይ የሌሎች ሰዎች አስተያየቶችን ያካፍለናል። ለዛሬው እንግዲህ የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ላኩልን። ተወያዩ፣ ተነጋገሩ፣ አስተያየቶቻችሁን ስጡን። አብሬያችሁ ያመሸው ጽዮን ግርማ ነበርኩ። በቴክኒክ ደግሞ ፕሮግራሙን ያቀናበረልን ሞክቢል ያቤሮ ነበረ። ቲያን ደግሞ የስርጭት ምህንድስናውን በማከናወን አብራን አምሽታለች። ደህና ደሩ። መልካም ምሽት። በነገ ጉዞ እንገናኝ።
Radio Nivio, Isaac and Tafano Romoti.